የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ሐሙስ መስከረም 22 2011 ዓመተ ምህረት ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀምረናል። ፕሮግራሞቻችንን እናስተዋውቃችሁ። ወደ ከፍተኛ የትምህርት ተቋማት የሚገቡ ተማሪዎች ወላጆቻቸው በየወረዳው እንዲፈርሙ መመሪያ መውጣቱ እያነጋገረ ይገኛል።
ቤተሰብንም ተማሪንም አስፈርመን የትምህርት ቤቱን ህግና ደንብ ለማስጠበቅ ስናደርግ የነበረው ነገር ነው። መንግስት ይህን ማድረጉ እኔ በጣም ጥሩ ይመስለኛል።
የተለያዩ አስተያየቶችን ያካተተ ሙሉ ዘገባ ይዘናል፣ ጠብቁን። በሌላ ዘገባ ደግሞ በምዕራብ ኦሮሚያ የሚስተዋለው የጸጥታ ሁኔታ አስጊ በመሆኑ አስቸኳይ መፍትሄ ያሻዋል ሲሉ የነቀምቴ ከተማ ነዋሪዎች ተናገሩ። በሙሉ ዘገባ እንመለስበታለን። እስከ ዝግጅታችን ማብቂያ አብራችሁን ከቆያችሁ የዚህንና ሌሎች ለምሽቱ ያዘጋጀናቸውን ብዙ ዘገባዎች ታዳምጣላችሁ። ፕሮግራሙን በመምራት ጽዮን ግርማ አብሬያችሁ አመሻለሁ። በቅድሚያ ግን የኢትዮጵያን ወቅታዊ ሁኔታ ያካተቱና ከዓለም ዙሪያ ያሰባሰብናቸውን አጫጭር ዜናዎች እናሰማችሁ። አጠር ላሉ የምሽቱ ዜናዎች በድጋሚ ተመልሼ መጥቻለሁ። የኦሮሞ ነጻነት ሸማቂዎች ምዕራብ ዞን መሪ ኩምሳ ድሪባ የኦሮሞ ፖለቲካ ፓርቲዎች መድረክ ላይ እንዲሳተፉ ጥሪ ቢቀርብላቸውም ለመሳተፍ ፍላጎት እንዳላቸው ገለጹ። ባለፈው ማክሰኞ በተካሄደው የምክክር መድረክ ላይ አለመጋበዛቸውን ጠቅሰው ለወደፊቱም የኦሮሞ ሕዝብን ጥያቄ ይፈታል በሚሉት ማንኛውም መድረክ ላይ ለመሳተፍ ፍላጎት ብቻ ሳይሆን ግዴታም አለብን ሲሉ ተናግረዋል። የናይጄሪያና የደቡብ አፍሪካ መሪዎች በመጤ ጥላቻ ላይ የተመሰረተ ግጭት እንዳይቀጥል ለማስቆም ተጨባጭ እርምጃ ለመውሰድ ቃል ገብተዋል። መሪዎቹ ይህንን ያሉት የናይጄሪያው ፕሬዚዳንት ሞሐመድ ቡሃሪ ደቡብ አፍሪካን በጎበኙበት ወቅት ነው። የናይጄሪያው ፕሬዚዳንት ዛሬ ከደቡብ አፍሪካው አቻቸው ሲሪል ራማፎሳ ጋር ስላደረጉት ስብሰባ ሲናገሩ ትህትና የተላበሰ የግል ውይይት ነበር ብለዋል። ባለፈው ወር ደቡብ አፍሪካ ውስጥ በተካሄደው ጸረ ፍልሰት ግጭት ቢያንስ 12 ሰዎች ተገለዋል። አብዛኞቹም የደቡብ አፍሪካ ዜጎች ናቸው ተብሏል። በግጭቱ ምክንያት ናይጄሪያ በመቶዎች የሚቆጠሩ ዜጎቿን ከደቡብ አፍሪካ እንዲመለሱ አድርጋለች። ሁለቱ መሪዎች በግል ተገናኝተው ከተነጋገሩ በኋላ ሁለቱ ሀገሮች ግጭቱ እንዳይቀጥል ጥረት የሚያደርጉ መሆናቸውን ቡሃሪ ጠቁመዋል። የዚምባብዌ የመንግስት ሆስፒታል የሚሰሩ ነባር ሐኪሞች መንግስት የኑሮ መሻሻል እና የደሞዝ ክፍያ ጥያቄያቸውን ካላሟላ ከዛሬ አንስቶ አድማ ለመጀመር ዝተዋል። ከአንድ ወር በፊት አንስተው ተመሳሳይ ጥያቄዎችን በማንሳት አድማ ላይ ከቆዩት በመቶዎች የሚቆጠሩ የስራ ባልደረቦቻቸው ጋር ይቀላቀላሉ ማለት ነው። በደቡባዊት አፍሪካዊቱ ሀገር ባለፈው የተራዘመ የኢኮኖሚ ቀውስ፣ በሰራተኞች በሕክምና መሳሪያዎችና አቅርቦቶች እጥረት ምክንያት በሽተኞች በመንግስት ሆስፒታል ለመታከም አለመቻላቸውም ተገልጿል። የነባር የሆስፒታል ሐኪሞች ማህበር ባወጣው መግለጫ በሚዘገንንና አሳፋሪ በሆነው የስራ ሁኔታ ምክንያት ለመስራት አለመቻላቸውን በይፋ ከመግለጽ ሌላ አማራጭ የለንም ብለዋል። ዛሬ ፓሪስ በሚገኘው የፖሊስ ዋና ጽህፈት ቤት ውስጥ በቢላ በተፈጸመ ጥቃት አራት ፈረንሳውያን ፖሊሶች መገደላቸውን የፖሊሶች ማህበር ባለስልጣን ገልጸዋል። ባለስልጣኑ ሎይክ ትራቨርስ አጥቂውን ሰው ሌላ ፖሊስ በከፈተው ሰው ተገድሏል ብለዋል። አጥቂው የፖሊስ ዋና ጽህፈት ቤት ሰራተኛ ነበር ተብሎ ይታመናል። ነገር ግን ገና መጣራት ያለበት ነገር መሆኑን ትራቨርስ ገልጸዋል። ከንቲባ አን ሂዳልጎ በርካታ ሰዎች ተገድለዋል ብለዋል። ጥቃቱ የተፈጸመው የኖተርዳም ካቴድራል አጠገብ በሚገኝ መሀል ከተማ ሲሆን የጥቃቱ ምክንያት ምን እንደሆነ አልተገለጸም። የገንዘባዊ ተቋማት ማዕከል የሆነችው ሆንግ ኮንግ ካለፈው ሰኔ ወር አንስቶ ሲያም ሰዓት የቆየውን ግጭት የታከለበት ጸረ ቻይና ተቃውሞን ለማርገብ ሲባል የፊት ጭንብል ማጋድን ያካተተ የአስቸኳይ ጊዜ እርምጃ ለመውሰድ እያሰበች ነው ተብሏል። የከተማይቱ የዜና አውታሮች በገለጹት መሰረት የግዛቲቱ ዋና የስራ አስፈጻሚ ኬሪ ላም ከተማይቱ ከፍተኛ መማክርት ጋር ከተነጋገሩ በኋላ ስለ እገዳው ነገ ያስታውቃሉ። ብዙ ተቃዋሚዎች ማንነታቸውን ለመደበቅ ሲሉ ጭንብሉን ሲጠቀሙ ቆይተዋል። የጭንብሉ እገዳ የሰዓት እላፊና ሌሎች እርምጃዎችንም በሚያስፈቅድ አስቸኳይ ጊዜ ሕግ ውስጥ ያካትታል ተብሏል። አድማጮች፣ ለሰዓቱ ያዝናቸው አጠር ያሉ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። ጋቢና ቪኦኤ የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አሁን ቀዳሚውን የዕለቱን ርዕሳችንን እናስደምጣችሁ። የዕለቱ ቀዳሚ ርዕሳችን የከፍተኛ ትምህርት ተቋማትን የተመለከተ ነው። ወደ ከፍተኛ ትምህርት ተቋማት የሚገቡ ተማሪዎች ወላጆቻቸው በየወረዳው እንዲፈርሙ መመሪያ መውጣቱ እያነጋገረ ይገኛል። አስተያየት ሰጪዎች በአንድ ወገን በተማሪዎች ስነልቦና ላይ ጫና ያሳድራል ሲሉ፣ በሌላ ወገን ወላጆች ደግሞ ለተማሪዎች ስኬት በቅርበት እንዲደግፍ ይረዳል ብለዋል። የሳይንስና ከፍተኛ ትምህርት ሚኒስቴር በበኩሉ የሚፈረመው ስምምነት የመማር ማስተማር ሂደቱን ሰላማዊ ከማድረግ ውጪ ተማሪዎችን ሌላ ነገር ውስጥ የማስገባት ዓላማ የለውም ይላል። ሙክታር ጀማል ዘገባ አለው።
አቶ አወል አብዱሸኩር በአዲስ አበባ ከተማ አንደኛና ሁለተኛ ደረጃ የተለያዩ ትምህርት ቤቶች በተለያዩ አመራርነት ደረጃ መስራታቸውን ይገልጻሉ። መሰል ስምምነቶችን ወላጆች መፈረም የተሻለ መማር ማስተማር ሂደቱን ያሳልጣል፣ ለልጆቹ ደህንነትና ዓላማ ስኬትም መሰረት ነው ይላሉ።
እኔ እንደምመስለኝ የቤተሰብን ተጠያቂ ለማድረግ አይመስለኝም። ቤተሰቡ ልጆቹን ጠዋትና ማታ ተከታትሎ ምን ላይ ናችሁ፣ ችግር ውስጥ አትግቡ፣ ኮንፍሊክት ውስጥ አትግቡ፣ ትምህርታችሁን ተከታተሉ ብሎ የቤተሰብ ፎሎ አፕ ከልጆቹ እንዳይለይ ነው እንጂ አላማው። ይሄ ልጅ እስካሁን ህፃን ልጅ ነው፣ ትንሽ ልጅ ነው። በ18 ዓመት ነው ዩኒቨርሲቲ በአሁን የሚገባ። እኛም ላለፉት ብዙ ዓመታት ቤተሰብንም ተማሪንም አስፈርመን የትምህርት ቤቱን ህግና ደንብ ለማስጠበቅ ስናደርግ የነበረው ነገር ነው። መንግስት ይህን ማድረጉ እኔ በጣም ጥሩ ይመስለኛል።
ሌላኛው ከዚህ ሀሳብ በተጻራሪ የሚቆሙት ደግሞ ዶክተር ሮብሰን መርጎ የአርሲ ዩኒቨርሲቲ የስነ ትምህርት መምህር ናቸው። ዶክተር ሮብሰን ከትምህርት ዓላማ ውጪ ለመበጥበጥ ዓላማ ይዘው የሚሄዱ ተማሪዎችን እውነት የሚያስታግስና ወደ መንገድ የሚያስገባ ቢሆንም ግን በአብዛኛዎቹ ተማሪዎች ላይ የመታፈንና ስነ ልቦና ጫና ያደርሳል ይላሉ።
ተማሪ ሁሉም ቤተሰብ መፈረም አለበት የሚለው አስተሳሰብ ግን ተገቢ አይመስለኝም። ምክንያቱም ይህንን ለውጥ የሚደግፉ ሰዎች አሉ፣ እነሱም ሊገደዱ ነው ማለት ነው። ይሄ ብቻ አይደለም፣ ከሰው ልጅ መብት አኳያ ሲታይ ይሄ ግራውንድ የለውም፣ አግባብነት የለውም ማለት ነው። ምክንያቱም ሰው ኢንዲቪጁዋል ራይት አለው፣ ኮሌክቲቭ ራይት አለው። ከዛ አኳያ ሲታይ ሰውም ማስገደድ ሁሉንም ተማሪ ሁሉንም ቤተሰብ ልክ ወተርሳይት በሆነ ፎርሙላ ማስፈረሙ ትንሽ ወደ አምባገነንነት የሚያቀና አሰራር ስለሚሆን አግባብነት ያለው አይመስለኝም። ካርድ ሳይ መጫወትና ለምሳሌ ቢጫ ካርድ ብታሳየውና ከዛ በኋላ የሚያሳየው እንቅስቃሴ እኮ በጣም በጥንቃቄ የተሞላ ነው ማለት ነው። እነዚህ ተማሪዎች በቃ ትንሽ ይመስለኛል ጫና ውስጥ ነው የሚገቡት።
ይህም በተመለከተ መልስ እንዲሰጡልን በሳይንስና ከፍተኛ ትምህርት ሚኒስቴር ከፍተኛ አማካሪ የሆኑት ዶክተር ደለሳ ቡልቻን አናግረናቸዋል። ዶክተር ደለሳ ወላጆች እንዲፈርሙ የሚደረገው ስለ ገዛ ልጆቻቸው በቅርበት እንዲከታተሉና የጋራ ኃላፊነትም እንዲኖረው ተብሎ ነው ይላሉ። መሰል ኃላፊነቶች ደግሞ ለወላጆች ብቻ ሳይሆን ለሌሎች የተለያዩ አካላቶችም የሚሰጥ መሆኑን ነው ለአሜሪካ ድምፅ የተናገሩት።
ካላግባብ አክት ከማድረግ እንዲመለስ ነው እንጂ ዋናው በትምህርቱ በስነም ልቦናው እድገት ጫና የሚያመጣበት ነገር ቶታሊ አይደለም በእርግጠኝነት። ቢኮዝ ተማሪዎቻችን ከዚህ ደረጃ ላይ ያለፍ ናቸው። ነባርም ስርዓት አለፍ አይ ቤተሰብን እኛ ፎርም የምናስሞላው በፊትም ነበር ዩኒቨርሲቲ ውስጥ። ይሄንኑ ደግሞ ከፍ አድርገን አትሊስት ሁሉም ወረዳው እያወቀ የኔ ተማሪ ነው ፋሚሊም ደግሞ እንዲከታተል ያደረግንበት ስርዓት ነው እንጂ በእርግጠኝነት ይሄ ከፖለቲክሱ ጋር ከምኑ ጋርም የሚገናኝ አይደለም። ግን ዩኒቨርሲቲ ውስጥ አትሊስት ቤተሰብ ማወቅ አለበት፣ ማገዝ አለበት፣ ጥሩ ስራ እንዲሰራ ለሀገራችን ደግሞ የተሻለ ዜጋ ለማውጣት እነሱም ደግሞ አመራርነትና ኃላፊነትን ለመውሰድ እንዲለምዱ ነው ያደረግነው። ባይዞ ይሄ ቀጣይ ደግሞ የተሻለ ስርዓትን እያበጀን እንሄዳለን በዚሁ መንገድ።
ሌላኛው ዶክተር ሮብሰን የሚያነሱት ህገ መንግስታዊ መሰረት ነው። አንድ ሰው እድሜው ከ18 ዓመት በልጦ ሳለ ቢያለማም ቢያጠፋም ወላጅ ለምን ተጠያቂ ለመሆን እንዲፈረም ይደረጋል ነው የሚሉት።
በእኛ ሀገር ሁኔታ አንድ ዜጋ 18 ዓመት ከሞላው ራሱን ይችላል የሚል ሀሳብ ነው ያለው። ራሱን ይችላል፣ ቤተሰብ የግድ የልጁን ኃላፊነት የመሸከም እዳ የለበትም ነው። ፍሮም ሌጋል ፖይንት ኦፍ ቪው ግን ይሄ አግባብነት የለውም።
ዶክተር ደለሳ እንደገለጹት በወላጆች እየተፈረመ ወደ ከፍተኛ ትምህርት ተቋማት ተማሪዎች ይዘው እንዲሄዱ የሚደረገው ቅጽ ከህጋዊ መሰረት አንጻር ሳይሆን አስተዳደራዊ ሂደት ነው ይሉታል።
ይሄ ሌጋል ሳይሆን አድሚኒስትሬቲቭሊ አንድን ሰርቪስ ለማግኘት ሪኳየርመንት ፕሪኮንዲሽኖች አሉ አይደል? ሪኳየርመንት ነው የሚጠበቅባቸው ነው። ፋሚሊ 18 በሞላው ልጅ ላይ አይጠየቅም። ግን ይሄ አድሚኒስትሬቲቭሊ ሰርቪስ ለመስጠት ዩኒቨርሲቲዎች ተማሪ ሊያሟላ ይገባል ብሎ ያሉት ነው እንጂ እነሱ የሚጠየቁበት አይደለም። ሁለተኛ አንድ ተማሪ አንድ ነገር ቢያጠፋ በዛም ሆነ በዚህ የሚጨነቅበትም አብሮ ስቃይ ያየ ያለው ማን ነው? ፋሚሊ ነው። በዛም ሆነ በዚህ አትሊስት እቺኑኑ ነገር ፎርማሊ እንዲያግዟቸው አውቆ ከመጀመሪያው እንዲከታተሉ ነው እንጂ ሪስፖንሲቢሊቲ ነው ስለላለ።
ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታርን ለዘገባው እናመሰግናለን። ተከታዩ ዘገባችን ደግሞ የዘጋቢዎች መስኮት ነው። ዘጋቢዎቻችን ከያሉበት ያገኙትን ወጣቶች አነጋግረው ለጋቢና ቪኦኤ ይበጃል ያሉትን የሚያጠናቅሩበት ሰዓት ላይ እንገኛለን። በዛሬው ደግሞ ወደ ምዕራብ ኦሮሚያ ነው የምናልፈው። በምዕራብ ኦሮሚያ የሚስተዋለው የጸጥታ ሁኔታ አስጊ በመሆኑ አስቸኳይ መፍትሄ ያሻዋል ሲሉ የነቀምቴ ከተማ ወጣቶች ተናገሩ። የችግሩ መንስኤ በመንግስትና ኦሮሞ ነጻነት ሸማቂዎች መካከል የሚደረገው ግጭት በመሆኑ የመፍትሄ አካል መሆን ያለባቸውም እነሱ ናቸው ብለዋል። ናኮር መልካ ተጨማሪ ዘገባ አለው።
ወጣቱ ኦብሲ ለሜሳ የነቀምቴ ከተማ ነዋሪ መሆኑን ይናገራል። በመንግስትና የኦሮሞ ነጻነት ሸማቂዎች መካከል በሚደረገው የተኩስ ልውውጥ የምዕራብ ኦሮሚያ ነዋሪዎች በተለይ የወለጋ ዞኖች ነዋሪዎች ህይወት ስጋት ውስጥ ወድቋል ይላል። ደረሰ ስላለውን ጉዳት እንዲህ ያስረዳል።
ማን ከነቲ ደረረም ወራነ ብሬስማ ኦሮሚያ ቸሰኒ ካራጣገርቲ ስተኒ
ህብረተሰቡ ኦነግን ትደግፋላችሁ፣ ትቀልባላችሁ ተብሎ በመንግስት ወታደሮች እንግልት ይደርስበታል። ይታሰራል፣ ግርፋት ይደርስበታል፣ እስከ ሞትም የሚደርስበት ሁኔታ አለ። በሌላ በኩል ደግሞ የኦሮሞ ነጻነት ሸማቂዎችም እናንተ ናችሁ ለመንግስት ታጣቂዎች ያለንበትን ቦታ የጠቆማችሁ ብለው እንግልት ያደርሱባቸዋል። ህብረተሰቡ ከዚህ የተነሳ በሰላም ወጥቶ በሰላም መግባት አልቻለም። ማንም ይሁን ማን ለኦሮሞ ህዝብ እታገላለሁ እያለ ኦሮሞን መግደል፣ ኦሮሞን መጉዳት የለበትም። በአካባቢው ለሚስተዋለው ሰላም እጦት ሁለቱም ተጠያቂ ናቸው የሚለው ኦፕሲ አፋጣኝ መፍትሄም ይሻል ይላል። ሌላው ለደህንነቴ ስል ስሜን አልጠቅስም ያለው ወጣት በበኩሉ የችግሩ ምንጭ ነው ያለውን እንዲያብራራል። ችግሩ የሚመነጨው አካባቢው በማዘዣ ማዕከል የሚተዳደር በመሆኑ ነው። መንግስት የሰዎችን እንቅስቃሴ በመገደቡ ሰርቶ ለመኖርም ችግር እየገጠመው ነው። ንግድ ቆሟል። አንዳንድ ቦታ መብራት በመቋረጡ ወፍጮ ቤቶችም ስለማይሰሩ ህብረተሰቡ ለችግር እየተጋለጠ ነው። የመንግስት ወታደሮች በአካባቢው በብዛት መንቀሳቀሳቸው ችግሩን የፈጠረ ይመስለኛል። ኤልያስ የተባለው የነቀምቴ ከተማ ወጣት ግን የችግሩ ምንጭ አሁን የተነሳው ሀሳብ ነው ብሎ አያምንም። ችግሩን የፈጠረው መንግስት ብቻ አይደለም። ህብረተሰቡ በመንግስትና ሸማቂዎች አፈሙዝ መካከል ነው እየኖረ ያለው። ያ ማለት ግን የመከላከያ ሰራዊቱን ከአካባቢው ይውጣ ማለት አይደለም። የትግል ሳይሆን የስርቆት ዓላማ ያላቸው አንዳንድ ግለሰቦች የህብረተሰቡን ሰላም ያናጋሉና ወጣቶቹ የምዕራብ ኦሮሚያን ጸጥታ ችግር ሊፈታ ይችላል በሚሉት የመፍትሄ ሀሳቦችንም አስቀምጠዋል። መንግስትም ሆነ ሸማቂዎች በምዕራብ ኦሮሚያ የሚያደርጉትን እንቅስቃሴ ማቆም አለባቸው። ጦርነት ትተው በውይይት ያለውን ችግር መፍታት አለባቸው። በአካባቢው የሚንቀሳቀስ የመንግስት ወታደር ወደ ወታደር ሰፈሩ መመለስ አለበት። ያኔ እዚህ አካባቢ የሚስተዋለው የጸጥታ ችግር ይቆማል። ረዳት ፕሮፌሰር ዳኖ እንዳሉ የአምቦ ዩኒቨርሲቲ ጋዜጠኝነትና ተግባቦት ትምህርት ክፍል መምህር ናቸው። የምዕራብ ኦሮሚያን ችግር ብቻ ሳይሆን በኦሮሚያ የሚስተዋለውን ችግር ይፈታል የሚሉትን የመፍትሄ ሀሳብ አብራርተዋል።
አንገ ኦሮሞ ኦሮሚያን በኪመላ ነገኘን ቀምነቲ ኦሮሚያን ነጋራ ኦሮሞ ነጋራ
በምዕራብም ሆነ ደቡብ ኦሮሚያ የሚስተዋለው የጸጥታ ችግር የዛ አካባቢ ችግር ብቻ የሚመስላቸው ሰዎች አሉ። ይህ ትክክለኛ የሆነ ግንዛቤ አይደለም። በችግሩ ተጎጂ የማይሆን የኦሮሚያ ክፍል የለም። ስለዚህ ህብረተሰቡም ሆነ መንግስት የጸጥታ ችግሩን የሁሉም እንደሆነ ማመን ይገባቸዋል። መንግስትና የኦሮሞ ፖለቲካ ድርጅቶች እንዲሁም በጫካም ታጥቆ የሚንቀሳቀስ ሸማቂ ቡድን የጸጥታ ችግሩን ለመፍታት በጋራ መስራት ይኖርባቸዋል።
ኦሮሚያ ከሰጅሩ ረኩን ኦሮሞን ከብኩን አከፍረሙ ዘቶጆቹን ዘቱፉር ማደግደ ያደ።
ለአሜሪካ ድምፅ ናኮር መልካ ካምቦ።
ናኮረን እናመሰግናለን። ተከታዩ ዘገባችን ወደ ደቡብ አፍሪካ ነው የሚወስደን። በደቡብ አፍሪካ የሚኖሩ ናይጄሪያውያን ላይ ጥቃት ከደረሰ ከሳምንታት በኋላ የናይጄሪያው ፕሬዝዳንት በደቡብ አፍሪካ መንግስታዊ ጉብኝት እያደረጉ ይገኛሉ። የናይጄሪያው ፕሬዝዳንት ሙሐመድ ቡሃሪ እና የደቡብ አፍሪካው አቻቸው ሲሪል ራማፎስ ሐሙስ ዕለት የደቡብ አፍሪካ በመቀመጫቸው ላይ ተገናኝተው በተጨባጭ እርምጃ ለመውሰድ ቃል ገብተዋል። የቪዮዋ አኒታ ፓውል ሪፖርት አድርሳናለች። የደንገረመው ይዛዋለች።
የናይጄሪያ ፕሬዝዳንት ሐሙስ ዕለት ከደቡብ አፍሪካው አቻቸው ጋር ባለፈው ወር ደቡብ አፍሪካን ስላተራመሰው እና ለ12 ሰዎች ሞት መንስኤ ለሆነው የጸረ ስደተኞች ብጥብጥ ዙሪያ ግላዊ ውይይት አድርገናል ሲሉ ተናግረዋል። በግጭቱ ምክንያት ናይጄሪያ በመቶዎች የሚቆጠሩ ዜጎቿን ከደቡብ አፍሪካ እንዲመለሱ አድርጋለች። ፕሬዝዳንት ቡሃሪም ከፕሬዝዳንት ራማፎሳ ጋር ከተነጋገሩ በኋላ በቀጣይ የሚመጣ ደም መፋሰስ ለማቆም መስማማታቸውን አስታውቀዋል።
We have decided to work and take concrete measures.
እንደዚህ ያለው ተቀባይነት የሌላቸው አጋጣሚዎች ለወደፊቱ እንዳይፈጠሩ ለማገድ አብረን ለመስራትና ተጨባጭ እርምጃዎችን ለመውሰድ ወስነናል።
ራማፎሳ እንዲያብራሩታል።
We have agreed that we are going to set up mechanisms between our two countries. Early warning mechanisms.
በሁለቱ ሀገሮች መካከል መላዎችን መዘየድ እንዳለብን ተስማምተናል። ያለመረጋጋትን የሚጠቁሙ የቅድመ ማስጠንቀቂያ ዘዴዎችን እናመቻቻለን። እነዚህ ነገሮች እንዳይደጋገሙ ለማረጋጋት በፈጠነ ሁኔታ እርስ በርስ የምንጠቋቁምበት መንገድ እንቀይሳለን። በተመሳሳይ መልኩም በተለያዩ ደረጃዎች እንተባበራለን። በፖሊሲ ደረጃ እንዲሁም በደህንነት መረጃ ማጋራት በኩልም
የሲግናል ሪስክ የፖለቲካና የደህንነት አደጋ አመራር አማካሪ የሆኑት ተንታኙ ራያን ካሚንግ እንደዚህ አይነት ስብሰባዎች ወሳኝ የሆኑ ዲፕሎማሲያዊ ዘዴዎችን ያመላክታሉ ይላሉ።
The key development throughout all of this is that South Africa and Nigeria.
በዚህ ውስጥ ያለው ቁልፍ መሻሻል ደቡብ አፍሪካና ናይጄሪያ ይህንንና ሌሎች ሁለቱን ሀገራት እየፈተኑ ያሉ ተግዳሮቶችን በዲፕሎማሲያዊ መንገድ ለመፍታት ምላሽ መስጠታቸው ነው። እንደዚህ ያሉ የዲፕሎማሲያዊ ተሳትፎች አሁንም ውጤታማ ናቸው። ሁሉም ሰው በዚህ ደስተኛ ላይሆን ይችላል። በሁለቱ አገራቶችና መንግስታት መካከል ያለው የትብብር ስሜት በሁለቱም ሀገራት መካከል ላለው የተካረረ ግንኙነትና ብሔራዊ ስሜት ወቅቱን የጠበቀ አስፈላጊ አጸፋዊ ምላሽ ነው ብዬ አስባለሁ።
ከኒንጋ ክለውም ከህብረት ጥንካሬ ይመጣል ይላሉ። ሁለቱ ሀገራት በአፍሪካ ትልቅ ምጣኔ ሀብት አላቸው። በአፍሪካ ሀገራቶች መካከለም የንግድ ትብብር በማድረግ የሀገሩታን ጥንካሬ በማጎልበት ዓለም አቀፉን ጥገኝነት የመቀነስ መፍትሄ እየሻቱ ነው። ራማፎሳም የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ጉባኤ አፍሪካን ባለማካተቱ ግልጽ የሆነ ትችት አሰምተዋል።
We both agree that the UN Security Council architecture, the governance should be changed. It is not acceptable that the United Nations Security Council is just a club for a few countries and is not
የተባበሩት መንግስታት የጸጥታ ምክር ቤት ጉባኤ መንግስታዊ አወቃቀሩ መቀየር እንዳለበት ሁለታችንም ተስማምተናል። የተባበሩት መንግስታት የጸጥታ ምክር ቤት ጉባኤ የጥቂት አገራት ቡድን ብቻ በመሆን ውክልና ለመስጠቱ ተቀባይነት የለውም። ስለዚህም ውክልና እንፈልጋለን። አፍሪካ እንድትወከል እንሻለን። ፍትሃዊነት የተሞላበት መደላድል እንሻለን። በተባበሩት መንግስታት ድርጅት የጸጥታ ምክር ቤት ጉባኤ ውስጥ ፍትሃዊ ውክልና እንሻለን። በዚህ ጉዳይ ላይ ግልጽና ቁርጠኞች ነን።
የቡሃሪ የሶስት ቀን ጉብኝት በሁለቱ ሀገራት መካከል የሚካሄድ ህብረ ብሔራዊ ኮሚሽንና የንግድ ፎረም ተሳትፎን ያካትታል። በደቡብ አፍሪካ ትልቋ ከተማ ጆሃንስበርግም ነዋሪነታቸውን በጆሃንስበርግ ያደረጉ ናይጄሪያውኖችን ያገኛሉ።
ቀጣዩ ዘገባችን የነገው ዓለም የተሰኘው በቴክኖሎጂ ላይ የሚያተኩር ነው። ለዛሬው የተባበሩት መንግስታት ድርጅት ጥናት እንደሚያመለክተው በዓለም ላይ ካለው ምግብ 1/3 ይጠፋል ወይም ለጥቅም ሳይውል ይበላሻል። 2 ስራ ፈጣሪ ድርጅቶች ግን ይህንን በተወሰነ ደረጃ የሚቀይር ፈጠራ ይዘው ብቅ ብለዋል። ምግብ ቤቶች የተረፋቸውን ምግብ ወደ ቆሻሻ ቅርጫት ከመጣል ርቀው በቅናሽ ዋጋ የሚሸጡበት አሰራርና ብልሃትን ፈጥረዋል። የቲና ትሪን ዘገባ ነው። ሀብታሙ ስዩም ያቀርበዋል።
ኒውዮርክ ብሩክሊን በሚገኘው ውብስ ዳቦና ጣፋጭ መሸጫ የጣፋጭ ነገሮች አምሮቱን የሚቆርጡ በየዕለቱ በትኩስነታቸው የሚቀርቡ የተለያዩ አማራጮች አሉ። አንዳንድ መሰል መደብሮች ያልተሸጡ ትርፍ ምግቦቻቸውን ወደ ቆሻሻ መጣያ ቅርጫት ይጨምራሉ። አሁን ላይ ግን በርካታ የስልክ ላይ መተግበሪያዎች መደብሮቹ የሚደፉትን ትተው ለደንበኞቻቸው ትርፍ ምግቦችን መሸጥ እንዲችሉ እያገዙ ነው። ዳንኤል ራትነር አምፕ አምፕ የሚባለው ወጣኔ ድርጅት ባልደረባ ናቸው። እርሶን ደንበኛውን በአካባቢው ከሚገኙ ሱቆች ለመብል ዝግጁ የሆኑ ምግቦችን በግማሽ ዋጋ እንዲገዙ እናደርጉታለን ነው ያሉት ዳንኤል። የውብስ ዳቦና ጣፋጭ መሸጫ ኃላፊ ሌዲ ጉቴሬዝ ዮር ሎካል አፕ የተሰኘውን መተግበሪያ በመጠቀም ሲሸጡት ከዋሉት መካከል የተረፈውን ቤንጃሚን ዊልያምን ለመሰሉ ደንበኞቻቸው ይሸጣሉ። መተግበሪያውን ቀትር አካባቢ ማናቸውም በዕለቱ ለሽያጭ የቀረቡ ምግቦችን እንድመለከት አማራጭ ይሰጠኛል። እኔም ተሳታፊ በመሆን የሆነ ነገር መግዛት ይኖርብኝ አይኖርብኝ እንደሆነ እወስናለሁ ነው ያለው ቤንጃሚን። ማንሃተን የሚገኘው ስዊት ካች ፖክ ኃላፊዎች በበኩላቸው ተመሳሳይ ይዘት ያለው ፉድ ፎር ኦል የተሰኘውን መተግበሪያ ይባክን የነበረ ምግብን በቅናሽ በመሸጥ ትርፋቸውን ለማሳደግ እንዳስቻላቸው ይናገራሉ። ዴቪድ ሮድሪገዝ የፉድ ፎር ኦል አገልግሎት ኃላፊ ናቸው። የምሽት ላይ ቅናሽ የሚያደርጉ ብዙ ቡና ቤቶች መኖራቸውን ማየት ጀመርን። መልካም ስንላሰብ፣ እንዲያ ከሆነ ነገሩ እያንዳንዱ ምግብ ቤትስ ተመሳሳይ ነገር ለምን አይጀምርም? አል ያላቸውን ትርፍ ምግብ በቅናሽ ዋጋ ለተጠቃሚዎች ከማቅረብ ጥራት ያለው ምግብን በጥሩ ዋጋ ከማዳረስ የሚገኘውን መልካም ዕድል ነው የጨበጥ ነው ያለው ዴቪድ። ፉድ ፎር ኦል እና ዮር ሎካል ከእያንዳንዱ ሽያጭ 20% ይወስዳሉ። ይሄ ግን የውብስ ዳቦና ጣፋጭ መሸጫ መደብር ባለቤት ለሆኑት ሌዲ ጉቴሬዝ አያሳስብም።
ገንዘብን ከመወርወር ትንሽም ቢሆን ትርፍ ማግኘት ጥሩ ነገር ነው።
የመተግበሪያዎቹ ፈጣሪዎች ዓለም አቀፉን የምግብ ብክነት ጉዳይ ቁንጽል ክፍሉን እየዳሰሱት መሆኑን ይናገራሉ። ካስፐር ካስቶፍ ዮር ሎካል የተሰኘው አገልግሎት ኃላፊ ናቸው።
The problem is so big that there needs to be multiple players.
ችግሩ ግዙፍ ስለሆነ በርካታ ሚና ተጫዋቾች ያስፈልጋሉ። ደንበኛ ወይንም ተጠቃሚ ችግሩን ለመፍታት እንዲሳተፍ የሚያደርጉ እንደኛ ያሉ ድርጅቶች ትርፍ ማግኘት የሚችሉበት እድል አለ ነው ያሉት። ቪክተር ካሬኖ ከፉድ ፎር ኦል ድርጅት የምግብ ብክነትን ችግር እንፈታለን ማለት በእጅጉ አማላይ ንግግር ይሆናል። አንችልም። ቢያንስ ግን ፉድ ፎር ኦል ወይንም ምግብ ለሁሉም የሚለውን ሲሰሙ ሰዎች በርግጥም ችግር መሆኑን የበለጠ እንዲረዱት ይሆናል ነው ያሉት።
ወደ አስመራ እናቀናለን። 5 ኤርትራውያን ወጣቶች በሞባይል ካርድ የሚሰራ የመብራት ቆጣሪ በስራ ላይ አውለዋል። ብርሃነ በረሃ ዝርዝር ያለ ዘገባ አለው።
ተስፋው ሞገስ፣ ስምኦን ስባቱ፣ ዮናስ ገብረ ማርያም፣ ተስፋ ጋብርሽሻይና ቶማስ ጸጋ የተባሉ የዛሬ ዓመት የኤሌክትሪክ ምህንድስና ተመራቂዎች በካርድ የሚታደስ ወይ የሚሞላ የመብራት ቆጣሪ መስራታቸውን ለቪኦኤ ተናግረዋል። በካርድ የሚሰራው ቆጣሪ ከዚህ በፊት በነበረው ቆጣሪ ላይ የተለያዩ ዕቃዎችን በመጨመር የተሰራ ሲሆን ይህ የሆነበት ምክንያት ደግሞ በድሮ ቆጣሪው መጠቀም ለሚፈልግ ተጠቃሚ እንዲጠቀምበት ታስቦ የተሰራ መሆኑን ወጣቶቹ ጨምረው ተናግረዋል። ልክ እንደ ሞባይል ካርድ በካርዱ ላይ ያለው ቁጥር ተፍቆ ከተመዘገበ በኋላ ትክክለኛነቱን በሚያረጋግጠው ሰርቨር ወይ ተቆጣጣሪ አካል ከተረጋገጠ በኋላ ጥቅም ላይ እንደሚውልም ወጣቶቹ አክለው ተናግረዋል። ቆጣሪው የኤርትራ የመብራት ኃይል ኮርፖሬሽን ለአንድ ኪሎዋት በሚያስከፍለው የሂሳብ መጠን ተለክቶ የተሰራ እንደሆነ የተናገረው ኢንጂነር ስምኦን ቆጣሪው በካርድ እንዲሰራ የተደረገበት ዋነኛ ምክንያት የመብራት ኃይል ሰራተኞችንና የተጠቃሚውን የሥራ ጫናና ጊዜ ለመቀነስ እንደሆነ ተናግረዋል።
አትሰብ ካፍትና እንዳሴራው መጽዩ ዘንብብ አምቢቡ ንዑ ቢል አዳልዩ ክሳብ ዝመሰሉ ዝጠፍእ ዘሎ ጊዜን ገንዘብን ድኻማት ናይ ሰብን ንዑ ኣብወይን ምግባር ማለት ይትሰብ
ቆጣሪ መዝጋቢው በየቤቱ እየዞረ በመመዝገብ ቢል ወይ መክፈያ ደረሰኝ አዘጋጅቶ እንደገና በየቤቱ እየዞረ ሲያሰራጭ ተጠቃሚውም ሂሳቡን ለመክፈል በመሰለፍ የሚያጠፋውን ጊዜና ጉልበት ለመቀነስ ነው በካርድ የሚሰራውን ቆጣሪ የሰራ ነው ብለዋል። ወጣቶቹ የሰሩት የመብራት ቆጣሪ የሞባይል ሲም ካርድ የሚያስገባ ሲሆን ከኤርትራ ቴሌኮሙኒኬሽን መስመር ጋር የተያያዘ በመሆኑ የሞባይል ስልካቸውን እንደ ሰርቨር ወይ መቆጣጠሪያና መመዝገቢያ ተጠቅመው ከሚገመተው በላይ በጣም ብዙ ቁጥር ያላቸው የባለ 5 10 100 እና 1000 አቅፋ ካርዶችን እንደማሳያነት እንዳዘጋጁ የተናገረው ኢንጂነር ተስፋው የኤርትራ የመብራት ኃይል ኮርፖሬሽንም አንድ ተለቅ ያለ የራሱን ሰርቨር በማዘጋጀት በተመሳሳይ መንገድ ካርዶቹን በማሳተም መስራት እንደሚችል ተናግሯል። ኢንጂነር ተስፋው አክሎም በካርድ የሚሰራው ቆጣሪ ውስጥ የሚገባ ቋሚ ሲም ካርድ ስላለ ከስርቆትና ምስጢራዊነቱ የተጠበቀ እንደሆነ ተናግሯል።
በአብዩ ሲስተም ናትና ግን ሰኪር ከሆነ ይካን ምስጢራው እንደሆነ ከሆነ ግን ዝኾነ ስመጽ ይኽሰር ኣይክእልኒ ማለት ስለምንታይ ሴም ካርድ ምስታ ኮንታክተሪ ፊክስድ ዝኾነ ይካን ምስናዓ ኣይንስራሕ።
በዋናነት ኣሰራሩ ምስጢራዊና ከስርቆት የተጠበቀ እንዲሆን ነው። ሲም ካርዱ ከቆጣሪው ጋር የተጣበቀ ሲሆን ሲም ካርዱን ለመስረቅ በሚሞከርበት ጊዜ ወደ ሰርቨር ወይ መቆጣጠሪያ አካል መልእክት ስለሚያስተላልፍ በቀላሉ መያዝና መቆጣጠር ይቻላል ብለዋል። ኢንጂነር ዮናስ በበኩሉ የኤርትራ የመብራት ኃይል ኮርፖሬሽን ለአንድ ኪሎዋት የሚያስከፍለውን የዋጋ ታሪፍ በመሳሌነት በማቅረብ ህብረተሰቡ የሚገዛውን የኤሌክትሪክና የኤሌክትሮኒክስ እቃዎችን የሚወስዱትን የኃይል መጠን ግምት ውስጥ ያስገባ እንዲሆን በአብነት እንዲህ ሲል ያስረዳል።
እዘን ኢንካንደሰንትን ብለን ወይቃ ቀይሕ መብራት ዘለውን 64 ዋት አለ ወይፈላለየ ንማዓልቲ 6 ሰዓት እንዳተጠቀምና ንወርሒ ክሳብ 28 ንኣፋ ናይ ኣምፑል ጥራሕ ክመፀና እዩ ማለት እዩ።
አንድ ኢንካንደሰንት ወይ ቀይ መብራት የሚያበራው የ40 ወይ 60 ዋት ክብ አምፖል በቀን 6 ሰዓት ስንጠቀም በወር እስከ 28 ናቅፋ ይቆጥራል። የ15 ዋት ነጭ ቆጣቢ አምፖል ስንጠቀም ደግሞ በተመሳሳይ ሰዓት 7 ናቅፋ ብቻ ይቆጥራል። በድሮ አይነት ቴሌቪዥኖች በቀን 16 ሰዓት ስንጠቀም ከ120 እስከ 130 ናቅፋ በወር ሲቆጥር አዲሱ ፍላት ስክሪን ቴሌቪዥን ግን 84 ናቅፋ ብቻ ነው የሚቆጥረው። ስለዚህ ህብረተሰቡ ንብረት ሲገዛ ኃይል የሚቆጥም መሆን አለበት ብሏል። የድሮው ቆጣሪ ከተጠቀምክበት በኋላ የቆጠረውን ሂሳብ ነው የሚያስከፍለው። በካርድ የሚሰራው ቆጣሪ ግን ሰው እንደያቀሙ ካርድ በማስገባት ያለውንና የቀረውን ሂሳብ ስለሚያሳየው ህብረተሰቡ የኤሌክትሪክ አጠቃቀሙን እንዲያስተካክል የሚረዳው እንደሆነና አጠቃቀሙም የሞባይል ካርድ አይነት በመሆኑ ቀላል መሆኑን ኢንጂነር ስምኦን ተናግሯል። በመቀጠልም ለካርድ ቆጣሪው የሚያስፈልገው ካርዶችን እዚያ ሀገር ውስጥ በመስራት መጠቀም የሚያስችል እንደሆነና ያለ ጥቅም የሚባክን የነበረውን የኤሌክትሪክ ኃይል መጠን በመቆጠብ የኤሌክትሪክ አቅርቦት በሌለባቸው ቦታዎች ለማዳረስ መንገድ የሚከፍት ስራ እንደሆነ ኢንጂነር ስምኦን አክሎ ተናግሯል። ኢንጂነር ተስፋውን በበኩሉ በተለያዩ አገሮች በካርድ የሚሰሩ የመብራት ቆጣሪዎች እንዳሉ ጠቅሶ ካርዱ ሂሳብ በጨረሰ ቁጥር ወደ መብራት ኃይል በመሄድ እንደ አዲስ ሂሳብ ቻርጅ ተደርጎ ወይ ተጨምሮበት ተመልሶ የሚሰራ እንደሆነ ከተናገረ በኋላ እነሱ የሰሩት ቆጣሪ ግን እንደ ሞባይል ካርድ ተፍቆ የሚመዘገብ በመሆኑ ተጠቃሚውን ከመመላለስ የሚያድንና በፈለጉበት ጊዜና ቦታ ካርዱን ከሱቆች ገዝተው ለመጠቀም የሚያስችል እንደሆነ ተናግሯል። ወጣቶቹ በካርድ የሚሰራውን ቆጣሪ በስራ ላይ ለመዋል ከሚመለከታቸው የኤርትራ መብራት ኃይልና የኤነርጂ ሚኒስቴር ጽፈት ቤት ጋር እየተነጋገሩ እንደሆነ በመጥቀስ ቆጣሪውን ለህብረተሰቡ ተደራሽ ለማድረግ በአገር ውስጥና ውጭ አገር ያሉ ዜጎች ያቅማቸውን እንዲያበረክቱ ወጣቶቹ ተናግረዋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ።
አድማጮች እንግዲህ ለዛሬ በጋቢና ቪኦኤ ዝግጅት ላይ ያጠናቀርንላችሁ ዘገባ ተጠናቋል። በነገው ምሽት በሌሎች ፕሮግራሞች ተመልሰን እንመጣለን። አብሬያችሁ በመስተንግዶ የቆየው ጽዮን ግርማ ነበርኩኝ። ሞክብል ያበሮ ዝግጅቱን ሲያቀናብርልን ነበረ። ቮይቴክ ዞርኒያክ ደግሞ ስርጭቱን በምህንድስና በመምራት አብሮን ቆይቷል። ደህና ደሩ። ፀሐዬ ዮሐንስ አብሯችሁ ለጥቂት ደቂቃ ይቆያል።
ባንቺ የታዘዘ ምነው ቢባል ያ ካለስተፋ Sun Radio News Agal Americati.